ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። ጌታ እግዚአብሔር አምላካችን ረድቶን ዛሬ ደግሞ በእድሜያችን ላይ ይህችን ቀን ጨምሮልን በነበርንበት ስፍራ ሁሉ ተንከባክቦንና ጠብቆን እንደገና ወደ ታላቁና ወደ ዘላለማዊ ማዱ ደግሞ አንድ ላይ ሰብስቦናል። ከማያልቀው በረከቱ እግዚአብሔር አምላካችን ታዲያ ያቋደሰን እምነታችንን ያጎለበተ ለጥያቄዎቻችን መልስን እየሰጠ እነሆ እግዚአብሔር አምላካችን በድንቁኔታ እየመራን ነው። እግዚአብሔር ይክበር ይመስገን። ባለንበት ስፍራ ሁሉ ከጓደኞቻችን ጋራ ከቤተሰቦቻችን ጋራ ወይንም ደግሞ ለብቻችን በተለያየ አይነት ሁኔታ ውስጥ ሆነን ወደ እግዚአብሔር ጸጋ ማድ ቀርበን ልንሆን እንችላለን። በእውነት እግዚአብሔር ደግሞ እንዳመጣጣችን በቃሉ አማካይነት ይባርከናል። እግዚአብሔር በእውነት በዚህች ምሽት ታላቅ ነገርን በሕይወታችን እንደሚያከናውንን ያምናለሁ። እግዚአብሔር ለዘላለም የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን ማለት ነው። እግዚአብሔር ታላቅ ነው። ጌታ መንፈስ ቅዱስ ደግሞ አስተማሪ ነው። እንግዲህ በቴክኒኩ በኩል እንደ ወትሮ ሁሉ ዛሬም ወንድማችን ዓለማየሁ ዳዊት ያገለግለናል። በትምህርቱ በኩል ደግሞ እኔ ከእናንተ ጋር እስከ መጨረሻው ሆናለሁ። ዝማሬን ጋብዛችሁ ለዝማሬው እግዚአብሔርን እጅግ አድርገን እናመሰግናለን። በእውነት እንደ እግዚአብሔር ያለ ማን ነው? እስቲ እገሌ እግዚአብሔርን ይመስላል፣ እገሌ የእግዚአብሔር ኩያና ጓደኛ ነው የምትሉኝ ካላችሁ ባድራሻችን ጻፉልን። እግዚአብሔር አቻና ኩያ ተወዳዳሪም የለውም። ብቻውን ለዘላለም የሚገዛ የማይነቃነቅ ዙፋኑን ለሌላ አሳልፎ የማይሰጥ እውነተኛና ለልጆቹም ቀና ያምላክ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። ወዳጆቼ እግዚአብሔር እንኳን ዙፋኑን ለሌላ አሳልፎ መስጠት ይቅርና እኔና እናንተ እንኳን ለሌላ አምላክ ፈጽሞ እንዳንሰጥ፣ ለሌላ አምላክ ፈጽሞ እንዳንሰግድ፣ ለሌላ ማልክት ፈጽሞ እጃችንና ልባችንን ሕይወታችንን እንዳንሰጥ
ከቶ አይፈልግም። ስለዚህ ስለ ልጆቹ ይቀናል። እግዚአብሔር ቀናተኛ አምላክ ነው። በእኔና በእናንተ እግዚአብሔር ይቀናል። ማንንም እንዲጠቀምብን ፈጽሞ አይፈልግም። ብቸኛ እውነተኛ ልጆቹ ነንና እግዚአብሔር ይመስገን። እናመስግን። እንወድሃለን። እናመልካለን። እንገዛልሃለን። እግዚአብሔር አምላካችን ሆይ በሙሉ ጉልበታችን ለአንተ እንገዛለን። አቤቱ አባታችንና አምላካችን ሆይ ዛሬ ደግሞ በተለየ ሁኔታ ወደኛ ስለቀረብክ፣ ዛሬ ደግሞ በተለየ አይነት መንገድ ወደኛ ስለመጣና ሕይወታችንን ስለምትጎበኝ እናመሰግንሃለን። በዚህች ምሽት ደግሞ ሕይወታችንን እንድሠራ አቤቱ አምላካችን ሆይ ከቃልህ ታምራትን ማየት እንድንችል መንፈሳዊ ዓይኖቻችንን እንድታበራ እንለምንሃለን። እግዚአብሔር ሆይ የዳዴነት ሕይወት ፈጽሞ ያክትም። ዛሬ ቆመን አጥንት መቆርጠም ወደምንችልበት ደረጃ በእምነታችን ከፍ እንድታደርገን፣ አንድ እርምጃ ደግሞ ወደ ራስህ እንድትስበን እንለምንሃለን። ቀናት እየነጎዱ ሲሄዱ እግዚአብሔር አምላካችን ሆይ እነሆ ከትላንቱ ኃጢአት መላቀቅ አቅቶን እየየ እያልን በጠላት እጅ እንዳንወድቅ እግዚአብሔር ሆይ ፈጥነ ታደገን። አቤቱ አምላካችን ሆይ የቀደመውን ፍቅራችንን መልስልን። እግዚአብሔር አባታችንና አምላካችን ሆይ በዚህች ምሽት ደግሞ አስተማሪውን መንፈስ ቅዱስ ልከ ደግሞ ተናገረን። ስለዚህም ሁሉ ልመናችንን ስለሰማ እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ
አድማጮች፣ ባለፈው ጥናታችን ስለሚቃጠል መስዋዕት ሕግ፣ ስለ እህል ቁርባን፣ ስለ ኃጢአት መስዋዕት ሕግ የሚናገረውን ትምህርት ከተመለከትን በኋላ ከኦሪት ዘሌዋውያን ምዕራፍ 7 መግቢያውንና ማውጫውን ከሰጠናችሁ በኋላ ሰዓቱ ደርሶ አብቅተን ነበር። ዛሬ ከዚያው ካቆምንበት ከምዕራፍ 7 ማውጫ ለእናንተ ያመቻችሁ ዘንድ ከመጀመሪያው እንጀምራለን። መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 7ን አውጡ። ኦሪት ዘሌዋውያን ምዕራፍ 7ን ተመልከቱ። እርሱ የበደል መስዋዕትና የደህንነት መስዋዕት ሕግ ይላል። አስቀድሞ ባሉት ምዕራፎች የተጀመረው ለካህናት መመሪያ መሰጠቱ በእነዚህ ሁለቱ መስዋዕቶችም ይቀጥላል። ወገኖቼ እነዚህ ሁለቱ መስዋዕቶች ከሌሎቹ ይልቅ ወደ ግለሰብ አማኝ ያዘነበሉ ናቸው። በደሉም የሚያተኩረው በግለሰብ እስራኤላዊ ላይ እንጂ በማኅበር ላይ አይደለም። በአማኞች አካል ውስጥ ይህ ግለሰብ በደህንነት መስዋዕት በኩል ደህንነትን ይካፈላል። በምዕራፍ 7 ላይ ትኩረት የተሰጠው በካህን አገልግሎት ላይ ነው። ይህ ደግሞ ጌታ ኢየሱስ ላደረገውና ዛሬም በእግዚአብሔር ቀኝ ሆኖ እያደረገ ላለው ሥራ ስዕላዊ መግለጫ ነው። እርሱ ዛሬም ቢሆን ያገልግሎት ፎጣ ታጥቆ ያገለግላል። ዛሬም ከኃጢአት ያነጻናል። እግዚአብሔር የተመሰገነ ይሁን። በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 እንዲህ ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። አድማጮቼ፣ አሁን ከዚህ በመቀጠል ደግሞ ለኦሪት ዘሌዋውያን ምዕራፍ 7 ጥናት ይረዳችሁ ዘንድ ማውጫውን እንደሚከተለው አቀርብላችኋለሁ። ባለፈው ጊዜ ወይም ደግሞ በትላንትናው ምሽት ክፍለ ጊዜያችን ይህንን ክፍል ጠቅሼላችሁ ነበር። አሁን እድሉን ታገኛላችሁ ማለት ነው ለመጻፍ። አንደኛ፣ ስለ በደል መስዋዕት ሕግ ከቁጥር 1 እስከ 10 ባለው ክፍል ወይም ደግሞ ስፍራ እናገኛለን። ስለ በደል መስዋዕት ሕግ የሚናገረውን ወይም ደግሞ የሚያስተምረውን ከምዕራፍ 7 ከቁጥር 1 እስከ 10 ባለው ስፍራ እናገኛለን። ሁለተኛ፣ ስለ ደህንነት መስዋዕት ሕግ የሚናገረውን ወይንም ደግሞ የሚያስተምረውን ከኦሪት ዘሌዋውያን ምዕራፍ 7 ከቁጥር 11 እስከ 38 ባለው ስፍራ እናገኛለን። ስለ ደህንነት መስዋዕት ሕግ ከቁጥር 11 እስከ 38 ባለው ስፍራ እናገኛለን ብለን የትላንትናው ምሽት ትምህርታችንን አብቅተን ነበር። ዛሬ እንግዲህ ከአንደኛው ማውጫችን ወይም ደግሞ ርዕሳችን እንጀምራለን። ይኸውም ስለ በደል መስዋዕት ሕግ የሚል ርዕስ ይሆናል። አሁን ከዚህ በመቀጠል ከመጽሐፍ ቅዱሳችን ከኦሪት ዘሌዋውያን ምዕራፍ 7 ከቁጥር 1 እስከ 7 ያለውን አንድ ላይ እናነባለን። እንዲህ ይላል፣ የበደል መስዋዕት ሕግ ይህ ነው፣ ቅዱሰ ቅዱሳን ነው። የሚቃጠለው መስዋዕት በሚያርዱበት ስፍራ የበደሉን መስዋዕት ያርዱታል። ደሙንም በመሠዊያው ላይ በዙሪያው ይረጫዋል። ስቡንም ሁሉ ላቱንም የወድቃውንም የሚሸፍነውን ስብ ያቀርባል። ሁለቱንም ኩላሊቶች በእነርሱም ላይና በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኩላሊቶቹ ጋር ይወስዳል። ካህኑም ለእግዚአብሔር የእሳት ቁርባን እንዲሁም በመሠዊያው ላይ ያቃጥለዋል። እርሱ የበደል መስዋዕት ነው። ከካህናት ወገን የሆነ ወንድ ሁሉ ይበላዋል፣ በተቀደሰ ስፍራ ይበሉታል፣ ቅዱሰ ቅዱሳን ነው። የኃጢአት መስዋዕት እንደሆነ እንዲሁ የበደል መስዋዕት ነው። ለሁለቱ አንድ ሕግ ነው፣ በርሱ የሚያስተሰሪ ካህን ይወስደዋል ይላል። ለበደል መስዋዕት የሚደረገው ሥርዓት ወገኖቼ ለኃጢአት መስዋዕት ከሚደረገው ሥርዓት ጋር ተመሳሳይ ነው። መስዋዕቱ የሚቀርበው ለድርጊት ኃጢአት ቢሆንም መስዋዕቱ ቅዱስ እንደሆነ መስዋዕት አቅራቢው ማወቅ አለበት። የክርስቶስ ዋጋና ምስጋና የሚያስገኘው ተግባሩ በዚህ ስፍራ በቀላሉ መታየት የለበትም። የኃጢአት ባሪያችንና ኃጢአት የተሞላውን ድርጊቶቻችን ከብዛታቸውና ካስጨናቂነታቸው ጋር ስናይ፣ በአንጻሩ ደግሞ የክርስቶስን ክብር ታላቅነትና ቅድስና ለማየት እንገደዳለን። ወዳጄ ሆይ እጅግ በጣም የከፋ ኃጢአተኛ መሆንህን ማየት የማትችል ከሆነ ጌታ ኢየሱስን እንደ አዳኝ ከቶ ልታደንቀው አትችልም። እኔ በጣም የተዋረድክ ኃጢአተኛ ነህ ብዬ አልጠራህም። እውነቱ ግን ሲታይ ወገኖቼ የእግዚአብሔር ቃል እኔንና እናንተን በዚህ ደረጃ አስቀምጧል። በዚህ መስዋዕት ውስጥ ደም የተጠቀሰ ቢሆንም በኃጢአት መስዋዕት እንደ ተደረገው አይነት ትኩረት አልተሰጠውም። ቢሆንም የበደል መስዋዕትና የኃጢአት መስዋዕት ሕግ አንድ እንደሆነ ተነግሮናል። ደምን እንደ ተራ ነገር መቁጠር ግን አደገኛነት አለው። በአክብሮትና በጥሞና እንድንመለከተው ያስፈልጋል። ክቡር ስለሆነ ክቡርና ቅዱስ የሆነውን ነገር ደግሞ ማክበር እንጂ እንደ ተራ ነገር መቁጠር አስፈልጊ አይደለም። እስቲ ቁጥር 8ን እንመልከት። የማናቸውንም ሰው የሚቃጠል መስዋዕት የሚያቀርብ ካህን ያቀረበው የሚቃጠለው መስዋዕት ቁርበት ለዚያ ካህን ይሆናል ይላል። ለመስዋዕት ከሚቀርበው እንስሳ የማይቃጠለው ክፍል ቢኖር ቁርበቱ ነው። ይህም ቁርበት ለካህኑ ይሰጣል። ይህ ደግሞ የክርስቶስን ጽድቅ ስለመልበስ ወይም በጽድቁ ስለመሸፈን ይናገራል። አስተዋላችሁ? ይህም ቁርበት ለካህኑ ይሰጣል ይላል። ይህ ደግሞ የሚያመለክተው የክርስቶስን ጽድቅ ስለመልበስ ወይም በጽድቁ ስለመሸፈን ይናገራል። እግዚአብሔር በክርስቶስ እርካታን አግኝቷል፣ እኛንም በክርስቶስ ውስጥ ያየናል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው ጽድቅ ነው ይላል። ሮሜ ምዕራፍ 3 ቁጥር 22ን ልብ ይሏል። ጌታ ኢየሱስ በሰርጉ ድግስ ምሳሌ ይህንን የክርስቶስን ጽድቅ ስለመልበስ ተናግሯል። የሰርጉን ልብስ ሳይለብስ ወደ ሰርጉ የገባው ሰውዬ ታስሮ ወደ ውጪ እንዲጣል ተደርጓል። ማቴዎስ ምዕራፍ 22 ከቁጥር 11 እስከ 13 ያለውን ልብ ይሏል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 11 እስከ 13 ያለውን ተመልከቱ። በእቶን የተጋገረው የእህል ቁርባን ሁሉ በመቀቀያም ወይም በምጣድ የበሰለው ሁሉ ለሚያቀርበው ካህን ይሆናል። በዘይትም የተለወሰው ወይም የደረቀው የእህል ቁርባን ሁሉ ለአሮን ልጆች ይሆናል፣ ለሁሉም ይሆናል ይላል። ቁጥር 9ና 10ን ልብ ይሏል። በእቶን የተጋገረው ወይም በመጥበሻ ላይ የተጠበሰው ሁሉ የካህናት ድርሻ ነው። በዘይት የተለወሰ ወይም የደረቀው የእህል ቁርባንም ጭምር ለካህናት ይሰጣል። አሁን ደግሞ ከዚህ በመቀጠል ሁለተኛውን ርዕሳችንን እንመለከታለን። ስለ ደህንነት መስዋዕት ሕግ ይላል። እስቲ ቁጥር 11 እና 12 አንድ ላይ እናንብብ። ሰው ለእግዚአብሔር የሚያቀርበው የደህንነት መስዋዕት ሕግ ይህ ነው። ለምስጋና ቢያቀርበው ከምስጋናው መስዋዕት ጋር በዘይት የተለወሰ የቂጣ እንጎቻ፣ በዘይትም የተቀባ ስስ ቂጣ፣ በዘይትም የተለወሰ መልካም ዱቄት ያቀርባል ይላል። ይህ ክፍል ወገኖቼ አስረግጦ የሚገልጸው ነገር ቢኖር የደህንነት መስዋዕት የበጎ ፈቃድ መስዋዕት መሆኑን ነው። ዓላማውም ለምስጋና ነው። ይህ ሐሳብ ለክርስቲያኖች ልዩ ትርጉም ይሰጣል። እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቅርብለት ይላል። ዕብራውያን ምዕራፍ 13 ቁጥር 15ን ተመልከቱ። ምስጋናን ለስሙ ማቅረብ ከከንፈሮቻችን የሚወጣ ፍሬ መሆን አለበት። ወዳጄ ሆይ ለእግዚአብሔር የምስጋናን መስዋዕት ለማቅረብ የተዘጋጀን ካልሆን ወደ ቤተ ክርስቲያን ለአምልኮ መምጣት አንችልም። የሚያጉረመርምና ሁልጊዜ በትችት የተሞላ ክርስቲያን እግዚአብሔርን ማምለክ አይችልም። ይህ ምን አይነት ተቃሚ ትምህርት ነው ወገኖቼ? እስቲ ቁጥር 13 እና 14 ደግሞ አሁን አለፍ ብለን እንመልከት። ለምስጋና የሚሆነውን የደህንነት መስዋዕት ባቀረበ ጊዜ እርሹ ያለበትን ህብስት ያቀርባል። ከቁርባኑም ሙሉ ለእግዚአብሔር የማንሳት ቁርባን እንዲሆን ከነርሱ አንዱን ያነሳል። እርሱም የደህንነትን መስዋዕት ደም ለሚረጨው ካህን ይሆናል ይላል። ይህንን ክፍል ወገኖቼ በጥንቃቄ ተመልከቱ። በቁጥር 12 መሰረት የቂጣን ጎቻና ስስ ቂጣ እርሾ ያልገባበት ይሆናል። በቁጥር 13 ደግሞ አሁን እንደምንመለከተው ቂጣው እርሾ የገባበት ይሆናል። ይህ እንግዳ ነገር ይመስላል። እርሾ የክፋት ምሳሌ ሆኖ ሳለ በዚህ ቁጥር እርሾ የገባበት ቂጣ የተፈለገው ለምንድን ነው ትሉኝ ይሆናል። ቁጥር 12 ክርስቶስ ኃጢአት የሌለበት ያለ እርሾ የሆነ የደህንነታችን መስዋዕት እንደሆነ ያመለክታል። ቁጥር 13 ደግሞ በደህንነቱ መስዋዕት የሚሳተፈው መስዋዕት አቅራቢ ስለሚያቀርበው ምስጋናና በአማኙ ውስጥ ስለሚኖረው ኃጢአት ይናገራል። አስተዋላችሁ? ቁጥር 13 ደግሞ በደህንነቱ መስዋዕት የሚሳተፈው መስዋዕት አቅራቢ ስለሚያቀርበው ምስጋናና በአማኙ ውስጥ ስለሚኖረው ኃጢአት ይናገራል። ይህ መስዋዕት አቅራቢ የኃጢአቱን ይቅርታ አግኝቷል፣ ከእግዚአብሔር ጋርም ሰላምን አድርጓል። ቢሆንም ወገኖቼ እርሾ የሆነ ነገር እስካሁን በአማኙ ውስጥ ሊኖር ይችላል። ከእግዚአብሔር ጋር ያለው ሰላም ወይም ደህንነት በአማኙ ፍጹምነት ላይ የተመሰረተ አይደለም። እርሾ በሕይወቱ ሊኖር ይችላል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 8ን ተመልከቱ። አንደኛ ዮሐንስ ምዕራፍ 1 ቁጥር 8 አማኙ የኃጢአት ይቅርታንና መታጠብን ለማግኘት ኃጢአቱን ሁልጊዜ መናዘዝ፣ ከዚያም በመንፈስ ቅዱስ ኃይል በአዲስ ሕይወት መመላለስ አለበት። ሮሜ ምዕራፍ 6 ቁጥር 14 ኃጢአት አይገዛችሁምና ይላል። ሮሜ ምዕራፍ 6 ቁጥር 14 እርሾ ያለበት ህብስት ለማንሳት ቁርባን ያገለግላል። ህብስቱ ወደ ላይ ከፍ ይላል። እንደዚያ ሁሉ እግዚአብሔር እንዲመረምረን እንዲያውቀን ወደ ዘላለም መንገድ እንዲመራን ልባችን ክፍት መሆን አለበት። መዝሙር 139 ቁጥር 23 እና 24ን ተመልከቱ። መዝሙር 139 ቁጥር 23 እና 24ን ልብ ይሏል። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ከስም በላይ የሆነ ስም አለው።
ማንም አይወዳደረውም፣ አቻና ኩያ የለውም። እግዚአብሔር ይመስገን። አሁን ከዚህ በመቀጠል ደግሞ ወገኖቼ ከኦሪት ዘሌዋውያን ምዕራፍ 7 ከቁጥር 15 እስከ 18 ያለውን አንድ ላይ እናነባለን። ከቁጥር 15 እስከ 18 ያለውን ተመልከቱ። ፈጠን ፈጠን ብያነብላችኋለሁ። ለምስጋና የሚሆነው የደህንነት መስዋዕት ሥጋ በሚቀርብበት ቀን ይበሉታል። ከርሱ እስከ ነገ ምንም አያድርም። የቁርባኑን መስዋዕት የስዕለት ወይም የፈቃድ ቢሆን መስዋዕቱ በሚቀርብበት ቀን ይብሉት፣ ከርሱም የቀረውን በነጋው ይብሉት። ከመስዋዕቱም ሥጋ እስከ ሦስተኛው ቀን የሚቆየው በሳት ይቃጠላል። በሦስተኛው ቀን ከደህንነት መስዋዕት ሥጋ ቢበላ አይሰምርም፣ ላቀረበው ሰው የተጠላ ይሆንበታል እንጂ ቁርባን ሆኖ አይቆጠርለትም። ከርሱም ቢበላ ኃጢአቱን ይሸከማል ይላል። የደህንነት መስዋዕት ሳይዘገይ ውሎ ሳያድር ወዲያው መበላት አለበት ወገኖቼ። ስለዚህ ለሕሊናችን ሰላምና በፈተና ላይ ድልን ለማግኘት ወደ ክርስቶስ ቀርበን ከርሱ ጋር መኖር አለብን። ወዳጄ ሆይ ወደ ክርስቶስ ተጠጋ። እርሱ የርሱ ለሆኑት ወደ ከበረውና አስደናቂ ወደ ሆነው ኅብረቱ ለገቡት ሰላምን ይሰጣል። ክርስቶስ በቂና አስደናቂ መሆኑን በመታወቅበት ጊዜ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ወደ ልብህ ይገባል። እነዚህ መስዋዕቶች በጣም አስገራሚ በሆነ መልኩ ክርስቶስን እንደሚገልጡት አላችሁ አድማጮቼ። አሁን ከሚቀረው የምዕራፉ ክፍል አንዳንድ አረፍተ ነገሮችን ወይም ቁጥሮችን ብቻ ያነሳን እንወያያለን። እስቲ ቁጥር 19 እና 20 ተመልከቱ። ርኩስ ነገር የሚነካውን ሥጋ አይብሉት፣ በሳት ይቃጠል። ንጹሕ የሆነ ሰው ሁሉ ከሥጋው ይብላ። ሰውም የረከሰ ቢሆን ለእግዚአብሔርም ከሆነው ከደህንነት መሥዋዕት ሥጋ ቢበላ ያ ሰው ከሕዝቡ ተለይቶ ይጥፋ ይላል። ርኩስ የሆነ ሰው ከደህንነቱ መሥዋዕት የበላ እንደሆነ ከሕዝቡ መካከል ይወገዳል። ዛሬም ቢሆን አንድ ሰው ወደ እግዚአብሔር ኅብረት መግባት ከፈለገ ኀጢአቱን መናዘዝ አለበት። ይህ ደግሞ እውነት ነው። በመቀጠል ደግሞ ቁጥር 22 እና 23ን አለፍ ብዬ ደግሞ ቁጥር 26 እና 27ን አነብላችኋለሁ። እንዲህ ይላል፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ የእስራኤልን ልጆች እንዲህ ብለህ ተናገራቸው፣ የበሬ ወይም የበግ ወይም የፍየል ስብ ከቶ አትብሉ። በማደሪያዎቻችሁም ሁሉ የወፍ ወይም የእንስሳ ደም ቢሆን አትብሉ። ደም የሚበላ ሰው ሁሉ ያ ሰው ከሕዝቡ መካከል ተለይቶ ይጥፋ ይላል። አድማጮቼ መስዋዕት አቅራቢ ደም መብላት እንደሌለበት ስለሚከለክለው ሕግ አስቀድሞ ተወያይተናል። ደም እንዳይበሉ መከልከላቸው የሚያሳስበን ነገር ቢኖር ሰው የተዋጀው በደም እንደሆነና ደም በእግዚአብሔር ተቀባይነትን ለማግኘት መሠረት እንደሆነ ነው። ደግሞም ስብ የእግዚአብሔር ድርሻ ስለሆነ ስብን እንዳይበሉም እነዚህ ወገኖች ተከልክለዋል። በመቀጠል ደግሞ ከኦሪት ዘሌዋውያን ምዕራፍ 7 ከቁጥር 28 እስከ 34 ያለውን ተመልከቱ። እናንተ በኋላ አንብቡት። በዚህ ክፍል ወገኖቼ አሮን ልጆቹና ሌሎች ካህናት በደህንነት መስዋዕት ውስጥ ፍሪምባንና ወርችን እንደ ድርሻቸው አድርገው ይቀበላሉ። ፍሪምባ ክርስቶስ ለእኛ ስላለው ፍቅር ይናገራል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ሮሜ ምዕራፍ 5 ቁጥር 8ን ልብ ይሏል። ሮሜ ምዕራፍ 5 ቁጥር 8 ሐዋርያው ጳውሎስ በገላትያ ምዕራፍ 2 ቁጥር 20 ላይ ተመሳሳይ ነገር ይናገራል። ገላትያ ምዕራፍ 2 ቁጥር 20ን ተመልከቱ። በወደደኝና ስለኔ ራሱን በሰጠው ይላል። አስተዋላችሁ? በወደደኝና ስለኔ ራሱን በሰጠው ብሎ ይናገራል። ዮሐንስ ምዕራፍ 13 ቁጥር 1 ደግሞ ዮሐንስ ወንጌል ምዕራፍ 13 ቁጥር 1 በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው ይላል። ወርች ደግሞ ወገኖች ስለ ክርስቶስ ኃይልና ጉልበት ይናገራል። እርሱ በፍጹም ሊያድነን ችሎታ አለው። በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን ሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም፣ እኔና አብ አንድ ነን ብሎ ይናገራል። ዮሐንስ ምዕራፍ 10 ከቁጥር 27 እስከ 30 ያለውን ልብ ይሏል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 30 የራሱ የሆኑትን በዘላለማዊ ፍቅር ይወዳቸዋል፣ በፍጹም ሊያድናቸውም ይችላል። ይህ በክርስቶስ ያለን የኛ ድርሻ ነው ወገኖቼ። በብሉይ ኪዳን ያሉ መስዋዕቶች ሁሉ በራሳቸው ፍጹማን አልነበሩም። እኛ በእምነት እንደዳንን የብሉይ ኪዳን ቅዱሳንም ቢሆኑ የዳኑት በእምነት ነው። ዘማሪው በመዝሙር 4 ቁጥር 5 የጽድቅን መስዋዕት ሰው በእግዚአብሔርም ታመኑ ይላል። እግዚአብሔርን ደስ ያሰኙ የነበሩ መስዋዕቶች በእምነትና በምዝጋና የሚቀርቡ መስዋዕቶች ናቸው። መዝሙር 51 ቁጥር 19 ጨምራችሁ አንብቡ። የረከሱና በግዴለሽነት ይቀርቡ የነበሩ መስዋዕቶች እግዚአብሔርን ደስ አሰኙም ነበር። ሚልክያስ ምዕራፍ 1 ከቁጥር 7 እስከ 14 ያለውን ተመልከቱ። ሚልክያስ ምዕራፍ 1 ከቁጥር 7 እስከ 14 ወገኖቼ፣ በብሉይ ኪዳን ያሉ መስዋዕቶች ሁሉ ፍጹም ወደ ሆነው ወደ ኢየሱስ ክርስቶስ ያመለክታሉ። ስለዚህ ጉዳይ ዕብራውያን ምዕራፍ 9 ቁጥር 28 እንዲህ ይላል። ዕብራውያን መልእክት ምዕራፍ 9 ቁጥር 28ን ተመልከቱ። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ከኦሪት ዘሌዋውያን ምዕራፍ 7 ከቁጥር 35 እስከ 38 ኦሪት ዘሌዋውያን ምዕራፍ 7 ከቁጥር 35 እስከ 38 ያለውን ቆየት ብላችሁ እናንተ በኋላ አንብቡት። አድማጮቼ፣ እግዚአብሔር በምዕራፍ 6 እና በምዕራፍ 7 ለአሮንና ለካህናት የተሰጡትን የመስዋዕቶችን ሕጎች በዚህ ክፍል ያጠቃልላል።
በጌታ ወንድማችን ተማሪ ፍቅሩ ጋሻው ከሂርና ሐረር የጻፈልን ደብዳቤ ደርሶናል። የተወደድክ ፍቅሩ ጋሻው፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛልህ እያልን ሰላምታችንን እነሆ በራዲዮ ሞገድ አማካኝነት እናቀርብልሃለን። በርግጥ በዚህ በራዲዮ ፕሮግራም ማለትም በመጽሐፍ ቅዱስ ትምህርት በራዲዮ እግዚአብሔር ይወትን በማገልገል ላይ መሆኑን የቱንም ያክል እንደተጠቀምክ ገልጸ ከጻፍክልን በኋላ አንዳንድ ጥያቄዎችን ጽፈህልናል። የጥያቄዎቹን መልስ በተመለከተ በፖስታ ቤት በኩል መልሱ ይላክልሃልና ተጠባበቅ። ደንበኝነትህን ደግሞ ሳታቋርጥ ዘወትር የደረስክበትን ምስክርነቶችንም ሁሉ ለሌሎችም ደግሞ ይህ የራዲዮ አገልግሎት መኖሩን እየመሰከርክ እነሆ ባለህበት ስፍራ መብራት ሆነ እንድትቀጥል እናሳስብሃለን። ሰላም ለአንተ ይሁን። በጌታ የተወደዳችሁ ክብራን አድማጮች፣ የዛሬው ዝግጅታችን እዚህ ላይ አበቃ። ጻፉልን ጸልዩልን እያልናችሁ ስንሰናበት ያው በቴክኒክ ቀደም ብዬ እንደተናገርኩት ያገለገለን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ሰላሙን ሁሉ